Gambino VOA.
ሰላም እንደምናመሻችሁ የጋቢና ቪዮ አድማጮች የሁድ ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ጀምረናል። በመስተንግዶ አብሬያችሁ የማመሸው እኔ ስመኝሽ የቆየነኝ በቀነብሩ ደግሞ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ በተሰማቸው ብለን የመረጥናቸው መሰናዶች አሰጋጅተናል። አብራችሁን ቆዩ። ከልጅነት ወደ አፍላ ወጣትነት የሚደረገው ተፈጥሯዊ ሽግግር በርከት ያሉ አካላዊና ስነ ልቦናዊ ለውጦችን የሚያስከትል ሂደት ነው። አፍላ ወጣቶች በዚህ ሽግግር ወቅት የሚከሰቱ ሁነቶች የሚፈጥሩባቸውን ግርታዎችና ለማጥራት የስነ ተዋልዶ ትምህርት በጎ ሚና ሊጫወት እንደሚችል ባለሙያዎች ይጠቁማሉ። ናኮር መልካ ወደ አምቦ ሁለተኛ ደረጃ ትምህርት ቤት አቀንቶ በአፍላነት ወደ ገቡ ተማሪዎች ጋር ተወያይቷል። ተማሪዎቹም ተፈጥሯዊ ለውጦችን እንዴት እያስተናገዱ እንደሆነና ለተሻለ ዝግጁነት ማድረግ ይገባል ባሏቸው ሐሳቦች ላይ ሐሳባቸውን ሰጥተዋል። በቅድሚያ ግን ራሳቸውን በማስተዋወቅ ይጀምራሉ።
እኔ ሚኪ ተፈሪ ይባላለሁ። የ12ኛ ክፍል ተማሪ ነኝ። ያው ዘንድሮ ተፈታኝ ነኝና
እኔ ዳዊት ከታቸው ይባላለሁ። የ12ኛ ክፍል ተማሪ ነኝ።
እኔ ደግሞ ኢልዳ ነጋሳ ይባላለሁ። የ12ኛ ደረጃ ተማሪ ሲሆን የ12ኛ ክፍል ተማሪ ነኝ። ዘንድሮም ደግሞ ኢንትራንስ ተፈታኝ ነኝ።
ከልጅነት ወደ ወጣትነት የመሸጋገሪያ ጊዜ ላይ ብዙ ፈተናዎች ሊያጋጥሙን ይችላሉ። እስቲ እናንተ ምን አጋጠማችሁ? ያንን ያጋጠማችሁን ነገር እንዴት አለፋችሁት? በተለይ የአካላዊ እድገት አለ፣ አእምሮአዊ ለውጥ ይኖራል፣ እንዲሁም ደግሞ የስሜት ለውጥም ሊኖር ይችላልና ከሜቲ ልጀምር።
ከልጅነታችን ወደ ወጣትነት እድሜ ስንገባ ማለት ነው ብዙ ለውጦች እናያለን። በራሳችን ላይ አሁን እናያቸው ነገሮች በመጀመሪያ ላይ በራሳችን ማፈር አለ፣ ብዙ ነገር ያጋጥሙናል። እኔ እንኳን ተወጥቻለሁ። ግን ከሁሉም ነገር በላይ በተለይ ሴት ልጆች ከእናታቸው ጋር ከአባት ምናምን ጋር ግልጽነት ያስፈልጋል። በነገራችን ላይ እኔ በራሴ በኩል ማለት ነው ምንም አይነት ቢያጋጥመኝ ከቤተሰቦች ይልቅ ከጓደኞች ጋር ነበር ማውራው፣ ምክንያቱም ቀላል ነገር እሱ ነበር።
ለምሳሌ ምን አጋጥሞሽ ከጓደኞች ጋር?
ወደ ፍቅር ህይወት ምናምን መግፋት ስንጀምር አንድ ሐሳብ ሲመጣልን እኔ ከእናቴ ጋር ባውራ ማለት ነው በጣም ቀላል ነው። ግን ደግሞ ከእናቴ ጋር እንዳላወራ የሚያረጋግኝ ነገር እነሱ ለኛ የሚያሳዩትን ስሜት፣ ለምሳሌ ወላጆች ማለት ነው ለልጆቻቸው ጥልቅ ፍቅር ነው ያሉት ማለት ነው። ለልጆቻቸው በጣም ስለሚያስቡ ልጆች በተለይ ከ18 አመት በኋላ ከወንድ ጋር ሪሌሽንሺፕ ምናምን ቢጀምሩ ማለት ነው የሚፈሩት ነገር ምን እንደሆነ ታውቃለህ? ድንገት እቺ ልጅ አስረግዟት ቢሆን ምናምን ከዛ በኋላ ምን ይመጣብኛል ምናምን የሚሉ በጣም ስለሚያስቡ ከግልጽነት ይልቅ ማለት ነው መደባበቅን ወይ ደግሞ በዱላ ምናምን ነው የሚያስቡት። ግን ደግሞ ዱላ መብት አይሆንም።
በስንት አመት ስትፈቅሪ ያለሽንቺ ሪሳውላ ወይ ዩኒቨርሲቲ ለጓደኛሽ ነው ያው ያይሽ ምን አይነት መልስ አገኘሽ?
እኔ አትቀጥኝ ነው እንዴ? እኔ ነገር ውስጥ እንዳገቢ
ስንታስ
ላይ 17 ሆና ያነ ስንታስ ዘንድሮ 18 አመት እንጨርሳለሁ።
ከዛ ጓደኛሽ ምንድነው የወከለሽ?
እሷ እንዴ እኔ ነገር አያዋጣሽም፣ ቤተሰቦችሽ እንዴት እንዳሳደጉሽ አስተውይ ምናምን ስትለኝ እኔም ደግሞ የሷን ምክር እሰማለሁ ማለት ነው። ምክንያቱም ሌላ ሰው ከጎኔ ስለሌለ ማለት ነው።
ሻማሪ ተኮራ ጃለሊነ ጋፈነቀቡ በቃ ማልቶ አከተ ኢለም በኩጀቻለ ጃለለ ወንጅ ደሞ
እኔ በግሌ የገጠመኝ ጋንዲት ልጅ ፍቅር ይዞኝ ነበር። ከዛ በፊት ስለ ፍቅር ምንም ተሞክሮ ስላልነበረኝ ችግር ውስጥ ገብቼ ነበር። አሁን የፍቅር የያዘኝ በ17 አመቴ ሲሆን አሁን 19 አመቴ ነው። በዛ ወቅት የባሪ ለውጥ ታይቶብኝ ነበር። ልክ ላጠና ደብተሬን ሳነሳ የሷ ፎቶ መጥቶ ድቅን ይልብኝ ነበር። ቤተሰቦቼንም መስማት አቆሜ ነበር። ከጓደኞቼ ጋርም እንዲሁ ተራርቄ ነበር። ውስጤ እሷን ብቻ ነበር ይለኝ የነበረው። ስለዚህ ጉዳይ ከአንድ ጓደኛዬ ጋር ስማከር ፍቅር ከሷ እንደያዘኝ እንድነግራት አብረታታኝ። ሆኖም እሷ በወቅቱ ለፍቅር ዝግጁ አይደለሁም፣ አሁን ጊዜው አይደለም፣ ትምህርቴን መማር ነው የምፈልገው ስላለችኝ ሳይሰምር ቀርቷል። ጓደኞቼንም የገጠሙ ብዙ ችግሮች አሉ። በአፍላነት ጊዜ ብዙ ፈተናዎች ይገጥማሉ ነው ያለው።
እኔ ያው ባፍላነት ትርሜ ስትሆን በጣም ያጋጥሙክ ነገሮች ይኖራሉ። ከቀላሉ ብንነሳ የወንድ ልጅ ለከፋ ነው። ሴቶች ስንባል ቦንዶች መለከፋ አለ መንገድ ላይ ስንሄድ ትምርት ቤት ውስጥ ኢቭን ስንመጣ በሴቶች ላይ ለከፋዎች ይበዛሉ። ያንን መወጣት ያለብን ደግሞ በመሸማቀቅ ምናምን አይደለም።
ስንታስ ላይ ነው ይለከፋው
ሴት ልጅ ወደ 15 ስትጠጋ ብዙ የተፈጠሩ ለውጦች ማየት ትጀምራለች። በዛን ሰዓት ዳሌ መስፋት ሊሆን ይችላል፣ የጡት ማጎጥጎጥ፣ የወር አበባዎችን ማየት፣ የፊት ጥራት፣ የድምጽ መቅጠን፣ ብዙ ነገሮች ላይ ለውጥ ልናይ እንችላለን። በዛን ሰዓት ተደነጋግሬ ያለው ኢቭን የወር አበባ እንኳን ሳይ በዛን ሰዓት ስለ የወር አበባ ምንም የማውቀው ነገር አልነበረም። ምንም የማውቀው ነገር የለም። ለእናቴ ያሳየኋት አረጋጋችኝ፣ ተረጋጋለችኝ። ትምህርት ቤት እንኳን አላስቀረችኝም። ወዲያው መጠቀም ያለብኝ ነገሮች ከሱ ገዝታልኝ መጣች። ወዲያው አጠቃቀሙን አሳየችኝ። ቀጥታ ወደ ትምህርት ቤት የሚገባውት እና አልቀረውም። ለከፋ ያልኩትኝ ሴቶች ያንን የተፈጥሮ ለውጥ እንዳዩ ብዙ በወንዶች ለከፋ ይገጥማቸዋል። የኔ ቆንጆ ምናምን የሚሉ አምሮብሻል ምናምን የሚሉ ብቻ እኛ ልጅ ስለነበረን ያኔ ትክክልም አይደለም ያለከፋ ምክንያቱም በጣም መሸማቀቅ ነበር የሚሰማኝ። በመሸማቀቅበት ሰዓት በዛ መንገድ እንኳን ማለፍ እስከስጣላይን ድረስ እስከፈራ ድረስ ነበር ያንን ነገር ትዚህ ነበርውና በቃ እየለመድኩ ስነጣ እኔ እንኳን ማከርኳት ሜቲ ጓደኛዬ እንዳለችው ለጓደኛዬ ነበር። በጣም የቅርብ ጓደኞች አሉኝ፣ ሁለት ጓደኞች አሉኝ። ቀጥታ ለነሱ ነበር ያማከርኩት። እነሱም ያ ነገር እንደሚገጥማቸውና መሸማቀቅ እንደሌለብኝ በመንገድ ሳልፍ ኮንፊደንስ ኖሮኝ እንዳልፍ ነው ማከሩኝ። እና ለወንዶቹ ራሱ ይሄ ተገቢ ነገር በርግጥ በጉልበት ሊያስፈራሩ ይችላሉ፣ ግን ደግሞ ተገቢ ነገር እንዳልሆነ ተናግሬ ያለፍኩበት አጋጣሚ አለ ማለት ነው።
አንኛ ውስጣዊ የሆነ ነገር አለ፣ ሁለተኛ ደግሞ ከውጭ የሚፈጠሩ ጫናዎች አሉና እነዛን ጫናዎችስ ለመቻል የሚያስችሉ ተቋማት ወይ ደግሞ አደረጃጀቶች አሉ? ለምሳሌ ትምህርት ቤት ውስጥ አሁን ባለንበት በአምቦ ሁለተኛ ደረጃ ትምህርት ቤት እናንተ የሚፈጠሩባችሁን ለውጦች በትክክለኛው መንገድ ተረድታችሁ ምንም እንዳልሆነ አውቃችሁ ወደሚቀጥለው የህይወት ክፍል ለማለፍ የሚያስችል ትምህርት የሚያስችል ክህሎት ስልጠና ይሰጣል?
በእንደዚህ አይነት ነገር ብዙ ጊዜ የሚመክሩንና የሚያበረታቱን እናቶቻችን ናቸው። ለኔ እናቴ ነች ብዙ ጊዜ የምትመክረኝና ከጎኔ የምትቆመው፣ በአንድ ጎን ደግሞ ጓደኞቼ ናቸው። እኔ በራሴ በኩል በቂ ነው አልልም በምንም ታምር ማለት ነው። ምክንያቱም እኔ ራሴ የጎዳኝ ነገር አለ። ለምሳሌ ከቤት ወጥተን ትምህርት ቤት እስክንደርስ ድረስ ከቤት ያለመነው ነገር መንገድ ላይ አዲስ ነገር እያየ ወይም ደግሞ ስንሰማ ስንመጣ ማለት ነው የመደናገጥ ስሜት ይኖራል፣ ፍራቻ ይኖራል። ይሄ ነገር ደግሞ እኛን ይጥልናል። በምንሰራው ነገር ላይ በራስ መተማመን እንዳይኖረን ስለሚያደርግ ኤሌመንተሪ ውስጥ የተለያዩ ኮርሶች መሰጠት አለበት። ከሁሉም ነገር ደግሞ ከቤተሰብና አስተማሪዎች ከልጆቻቸው ጋር ግልጽነት መኖር አለበት። በቃ ትልቁ ችግራችን ግልጽነት የለም። ሁሌም በቃ እንዳፈርን ነው። ለምሳሌ ሰፈር ውስጥ እኮ ማለት ነው ሌላ ነገር ቀርቶ እኛ እንደዚህ አንገታችን ደፍተን ስንሄድና ኮራ ብለን ስንሄድ እኮ ሰዎች የሚሉን አስተያየት እኮ አለ። ያቺ አይን አውጣ ያቺ ባለጌ ምናምን ነው የሚሉን እኛ በኮንፊደንስ ስንሄድ ማለት ነው። ልጆች ቀርቶ ትልቅ ሰዎች ራሳቸው ማለት ነው። እና ይሄ ነገር ደግሞ እኛ ወደፊት እቺ ነገር ማሻሻል መቻል አለብን እላለሁ።
ፋኬኛፍ ናኖጃ አላላረቲ ጆሎኒ ባይኒ ሳደርካ ከነየሮ ጋኒ ሳደርካ ከነየሮ ከቀበን ይቹዳ ቆርማት ሃማት ሳሙለተ
ችግሮቹ የፍቅር ግንኙነቱ ከተፈጠረ በኋላ የሚገጥማሉ። ጥንቃቄ ወደለው ወሲብ ሊያደርጉ ይችላሉ። እኔ በበኩሌ ወሲብ በሁለተኛ ደረጃ ትምህርት ቤት ደረጃ አስፈላጊ ነው ብያላስብም። ያልተፈለገ እርግዝና ሊከሰት ይችላል። ሁለታቸውም ከትምህርታቸው ሊስተጓጎሉ ይችላሉ። ከዛም በላይ ደግሞ የጤና ችግርም እንዲሁ ሊከሰት ይችላል። ከአቅም በላይ ከሆነ ግን ጤናቸውን በማይጎዳ መልኩ በኮንዶምም ሊጠቀሙ ይችላሉ ብያስባለሁ። ግን ይሄ ወሳኝም አይመስለኝም ተማሪው ስለሆኑ። ሌላ በወጣትነት ጊዜ ከሚከሰቱ ችግሮች የአስገድዶ መድፈር ችግርም አለ። ሴቷ ባልተዘጋጀችበት ሁኔታ ላይ የመደፈር ሁኔታ ሊያጋጥማት ይችላል። መንግስትና የሚመለከታቸው አካላት በእነዚህ ዙሪያ ግንዛቤ በመስጠት መስራት ይኖርባቸዋል ብዬ አስባለሁ። ነው ያለው።
በአፍላነት ትርሚዎች እንደነዚህ አይነት ለውጦች እንደሚከሰቱ ያወቁት በኤሌመንተሪ ደረጃ ነው። ማለትም ይሄ ክለብ የሰጠን የጻሬድስ ክለብ ነበርና እዛው ውስጥ አባል ነበርኩኝ እና ደግሞ የባዮሎጂ ቲቸራችን በ8ኛ ክፍል እየተማርኩኝ ስለዚህ ነገሮች ብዙ ነገሮች ተጽፈዋል ተምረናባቸዋልና ስለዚህ ነገሮች ያሉት ለውጦችና መደንገጥ እንደሌለብን ብዙ ነገሮችን የተማርኩበትም እንዳንደናገጥ ያስረዱንም ኤሌመንተሪ ላይ ነው እንጂ በአሁን ደረጃ ላይ 9ና 10ንም ስማራውንም እዚህ ፕሪፕ ስመጣ ምንም የሰማሁትም ሆነ ያየሁት ነገር የለም። ይሄ ደግሞ ሴቶች ላይ የሚያመጣው ትልቅ ተጽዕኖ አለ። ከዚህም ተጽዕኖዎች ውስጥ አንዱ ሴቶች የበታችነት ስሜት ይሰማቸዋል። ያ ነገር የሚፈጠሩ ለውጦች በእነሱ ላይ ብቻ የተፈጠረ እስኪመስላቸው ድረስ መሸማቀቅ አለ። ከቤት ያለ መውጣት ኢቭን ትምህርት እስከማቋረጥ ድረስ ያደርሳቸዋል። ይሄ ነገር ደግሞ እንዳይከሰት በየትምህርት ቤቶቻችን ያሉበት ቦታዎች ለተማሪዎች ለሴት ተማሪዎቻችን ይሄንን አይነት ችግሮች እንደሚከሰቱ አስቀድሞ ማስረዳት እና ደግሞ በይበልጥ ደግሞ የፓድ አቅርቦት ቢኖር ለሴት ተማሪዎቻችን የተሻለ ነው ብዬ አስባለሁ።
ፈተናዎችን እንዴት ተቋቁመን ወደሚቀጥለው ማለፍ እንችላለን?
አድማጮች ወጣቶቹ ለዚህ ጥያቄ ሰጡትን ምላሽና ሌሎች የተቀረሩ ሐሳቦችን እንዲሁም የስነ ልቦና ባለሙያና በአምቦ ዩኒቨርሲቲ ዲቨሎፕመንታል ሳይኮሎጂ መምህር የሆኑትን አያንሳ አብዲሳ አስተያየት አካተን እንመለሳለን። መልካ በአምቦ 10ኛ ደረጃ ትምህርት ቤት ተገኝቶ ፍላነት እድሜ የገቡ ተማሪዎች ጋር ውይይት ጀምሮ ነበር። ወጣቶቹ ተፈጥሯዊ ለውጦችን እንዴት እያስተናገዱ እንደሆነና ለተሻለ ዝግጁነት ምን መደረግ እንዳለበት ሐሳባቸውንም አካፍለውናል። የስነ ልቦና ባለሙያ አስተያየት ያካተተው የውይይቱ ሁለተኛ ክፍል ቀጥሎ ይቀርባል።
ፈተናዎችን እንዴት ተቋቁመን ወደሚቀጥለው ማለፍ እንችላለን? እስቲ ከተሞክሯችሁ ከጓደኞቻችሁ ተሞክሮ ሊሆን ይችላል ስማን ጠቅስም እንጂ ይሄንን ነገር ተቋቁማችሁ ለማለፍስ ያላችሁ ጥንካሬ ምን ይመስላል?
እኔ ከዛሬ ድረስ ያጋጠመኝ ነገር ቢኖር ማለት ነው 8ኛ ክፍል እያለሁ አንዲት ጓደኛዬ ልክ ፔሪድ እንዳየችው ማለት ነው በጣም ልጅ ነበረች ያቺ ልጅ እረፍት ስንወጣ እሷ ቁጭ ብላ ያለቀሰች ነበር። ምን ሆነሽ ነው ብዬ ስጠይቃት ነገረችኝ ችግሯ ምን እንደሆነ። የዛሬው እሺ ነገ እንዴት ነው የምመጣው አለችኝ። ከዛን እኔ በጊዜ ወጥቼ ባዮሎጂ የምታስተምረን አስተማሪ አለችና ቢሮ እሷ ጋር ሄጄ ስነግራት ጠራችና የሚያስፈልጉት ነገር ሰጠቻት። ከዛ በኋላ ልጅቷ ገብታ በነጋቱ አልመጣችም። ከዛን ለምንድን ነው ያልመጣሽው ስላት እንዴት ነው የምመጣው እኔ ምንም ነገር የለኝም ብላ ነው የነገረችኝ። ፔሪድ ሲመጣ አባት ማለት ነው ሁሌም ትቀር ነበር። ከዛን አንድ ቀን እናቷ ጋር ሄጂ ለምንድነው የሚያስፈልጋት ነገር ማትገዙላት ምናምን ብዬ ስጠይቃቸው እናቷን እኔ ሱስ ገዛላት ወዷን ስማን ይችላል አለችኝ። ያው ምን እንደሚያሳይ ታውቃለህ፣ በአንድ ጎን የኢኮኖሚ ችግር ማለ እንዴ አይነት ችግር ሲያጋጥም ደግሞ ያቺ ልጅ እኮ እህቴ ነች፣ ምንም ብትሆን አብሮ አደጌ ነች። እኔም ተማሪ ሆኜ ምንም ላረግላት ባለመቻሌ አዝናለሁ፣ ግን ደግሞ ትምህርት ቤት ሄዳ ያቺ ልጅ የሆነ ነገር መጠቀም አለባት። ምክንያቱም እቺ ልጅ እኮ አድጋ ነገ እኮ ሀገር ተረካቢ የምትሆነው እኮ እቺ ነች። እና በኢኮኖሚም በኩል ችግር አለና እኔ ያየሁት ችግር ይሄ ነው። መፍትሄው ይሄ ወደ ትምህርት ቤት ነው ያመጣሁት እኔ። ይሄ እኮ የተፈጥሮ ጉዳይ ነው። እቺ ልጅ አሁን ያጠፋችው ነገር ምንም የለም፣ ግን ደግሞ ከእናቷ ምንም ነገር ካጣች ከትምህርት ቤት የሆነ ነገር ማግኘት አለባት። መንግስት ይሄ ነገር ላይ መስራት አለበት ነው የምለው።
እኔ እንኳን እስካሁን ካጋጠሙኝ ችግሮች ውስጥ ከጓደኛዬ ነው። በዚህ በፋይሬጅ ላይ ጓደኛ በያዘችበት ሰዓት ላይ ባልተሰበ ጊዜ ነው መሰለኝ ሴክስ ይፈጠራል። በዛ ግንኙነት ተፈጠረና ልጅቷ የምታውቀው ነገር የለም ማለት በዛን ሰዓት ለዚህ ነገር የሚያነሳሱ መጠጦችን ተጠቅመዋል ማለት የሆነ ፕሮግራም ላይ ሄደው መሰለኝና ያላስፈላጊ እርግዝና ተከሰተ። በዛን ሰዓት ሁለቱም የሚያውቁት ነገር የለም፣ በአፍላነት እድሜ ላይ ነው ያሉት። ከዛ በኋላ ማለት እንዳታረግዝ የሚያስችላትም መድኃኒት እንዳላወቀችም በዛን ሰዓት እርግዝና ተፈጠረ። ትምህርቷን እስከማቋረጥ ያላስፈላጊ ከቤተሰብ ጋር ያላስፈላጊ ጸብ እስከ መጥፋት ድረስ ደርሳለች። እና ለዚህ መፍትሄው ብዬ ደግሞ የማስበው ትምህርት ቤቶች ለሴት ልጆች በአፍላነት እድሜ ላይ በሚሆኑበት ሰዓት እንዲህ አይነት ነገር እንደሚከሰት ይሄ ማፈር አይደለም። በእርግጥ ባህላችን ውስጥ ባህላችን የሚከለክለን ስለ ግብረ ስጋ ግንኙነት ማውራት ለሴት ልጆቻችን ኢቭን ለሴት ብቻ አይደለም ይሄ ማስረዳት አለባቸው ብዬ የማስበው ለወንዶቹም ነው። ቢያንስ ከፍቅረኛቸው ጋር ይሄ ነገር በሚከሰትበት ሰዓት ይሄ ነገር ያላስፈላጊ ወሊድ እንዳይከሰት የሚያደርጉ የተለያዩ መከላከያዎች እንዳሉ ሊያስረዳቸው የሚችል አካል ቢኖር እኔ የምፈርደው አንደኛ ቤተሰብ ላይ ነው። ሁሉ ነገር ከቤተሰብ ነው የሚጀምረው። ከዛ ቀጥሎ ደግሞ ትምህርት ቤት ላይ ነው። ይሄንን ነገር ቀድሞ ማስረዳት ቢችል ማስተማር ቢችል ይሄ ሁሉ ነገር ባልተፈጠረ፣ ልጅቷም ትምህርቷን ባላቋረጠች፣ ላልተፈለገ እርግዝና ባልተዳረገች ነበረ። እና የማህበረሰቡ ሁሉ ግዴታ ነው ብዬ አስባለሁ። ባህላችን ሊከለክለን ይችላል፣ ግን ቢያንስ ይሄንን ነገር ቀርፈን ትውልዱን ብናድን ብዬ አስባለሁ።
በጣም አመሰግናለሁ። የአምቦ ዩኒቨርሲቲ የዴቨሎፕመንታል ሳይኮሎጂ መምህር አያሳ አብዲሳ በውይይቱ ላይ በአካል ቀርበው ማብራሪያ እንዲሰጡ ፈልጌ ነበር። ሆኖም በአንዳንድ ሁኔታዎች ሳይሳካ ቀርቷል። በውይይቱ ላይ የተነሱ ነጥቦች በተለይ ከተማሪዎች የተነሱ ነጥቦች አሉ። ከዛ በመነሳት በሳይኮሎጂ ወይም ደግሞ በስነ ልቦና እንዴት ይታያሉ እነዚህ ነገሮች፣ ወጣቶችስ የሚመጡባቸውን የአካላዊ፣ አእምሯዊ፣ ስሜታዊ ለውጦች እንዴት ተቋቁሞ ማለፍ ይችላሉ፣ ከውጭም ያሉትን ጫናዎች ከማህበረሰቡ፣ ትምህርት ቤት ውስጥ፣ ከጓደኛ፣ ከሌሎችም ሊሆን ይችላል እና እንዴት ሊያልፉ ይችላሉ፣ ምን ማድረግ ይቻላል እነዚህ ነገሮች ላይ
በአብዛኛው ማህበረሰብ ውስጥ በወጣትነት ወቅት በተለይ ጉምሰ ተብሎ በሚጠቀሰው የመጀመሪያ ወጣትነት ወቅት የሚከሰቱ መሰረታዊ የአካላዊ የአእምሯዊ እና የስነልቦናዊ ለውጦች በአብዛኛው ባህል ውስጥ የሚጠበቁ ናቸው። ነገር ግን አንዳንድ የልኝ ለውጦች ህጻናት ወይም ቤተሰብ በሚጠብቅበት ወቅት ላይ መጡ ይችላሉ። ከተለያዩ ምክንያቶች የተነሳ በተለይ ከተፈጥሯዊ ባህሪ ጋር የሚያያዙ ነገሮች ይችላሉ። አብዛኛው በእኛ ሀገርም በሌላም ዓለም የተሰሩ ጥናቶች የሚያሳዩት ከ80% በላይ በቀላሉ ሁኔታ በራሳችን አላምደው የሚያልፉ ሲሆን በተወሰኑት ግን ወደ 20% የሚሆኑ በተለይ ባደጉ ሀገራት ትንሽ የባህሪ ችግር ሊገጥማቸው እንደሚችል ነው ጥናቶች የሚያሳዩት። እሱን ለማለፍ የሚያስፈልጉ መሰረታዊ ሁኔታዎች አሉ። ለምሳሌ የቤተሰብ ሁኔታ፣ የጓደኛ ሁኔታ፣ እንዲሁም ግለሰቡ ስጋዊ ጥንካሬ፣ እንደዛውም የምጠቀማቸው ወይም የሚያያቸው ሚዲያዎች እዚህ ላይ ተጽዕኖ ሊያሳድሩ ይችላሉ። ስለዚህ እነኚህ ለውጦች በተለያዩ ነገሮች ጋር እያደበተች ራስን ከለውጡ ጋር አላምዶ ለማለፍ ፖዘቲቭ አዎንታዊ በሆነ አሉታዊ በሆነ መልኩ ልጆች እንዲያልፉ የሚያደርጉ ብዙ ምክንያቶች ሊኖሩ ይችላሉ።
በተለይ እነዚህ ለውጦች ሲያጋጥሙ ከቤተሰብ፣ ከማህበረሰቡ፣ ከትምህርት ቤት ምን ይጠበቃል?
ለምሳሌ የወላጅ ተጽዕኖ ሊኖር ይችላል፣ የጓደኛ ተጽዕኖ ሊኖር ይችላል። ትምህርት ቤትም መምህራን አሉ። ምናልባት በአንዳንድ ትምህርት ቤቶች የማማከር አገልግሎት የሚሰጡ ሳይኮሎጂስቶች፣ ሶሺዮሎጂስቶች ሊኖሩ ይችላሉ። ወጣም ስንል የማህበረሰብ አባላት አሉ፣ ሃይማኖት አባቶች አሉ። ከነም ሁሉ የሆነ ኃላፊነት ይጠበቃል። ከቤተሰብ ብንነሳ የቤተሰብ የልጆች አስተዳደግ ሁኔታ ይለያያል። አንዳንድ ወላጅ ከልጆቹ ጋር ቀጥተኛ የሆነ ኮሚኒኬሽን የሚያከናውኑ አሉ። ውይይት የሚያደርጉ ወላጆች አሉ። ከእንደዚህ አይነት ቤተሰብ ከመጣ አንድ ልጅ ብዙ ጊዜ በአካላዊ ሆነ ስነ ልቦናዊ ለውጦች ላይ ችግር ሲገጥሞ አይታይም። አንዳንድ ወላጅ ግን ከልጆቹ ጋር ቀጥተኛ የሆነ ኮሚኒኬሽን መስመር የለውም። አንዳንዴም አምባገነን የሆኑ ወላጆች አሉ። አንዳንዴ ደግሞ ለልጆቻቸው ጊዜና ቦታን የማይሰጡ ወላጆች ይኖራሉ። በአብዛኛው ችግር የሚገጥማቸው ልጆች ከእንደዚህ አይነት ቤተሰብ የመጡ ናቸው። ስለዚህ አካባቢ ውስጥ ያሉ ሌሎች ሁኔታዎች ናቸው ለእነኝህ ልጆች እገዛ አድርጎ እኚህ ልጆች ሽግግር እንዲያደርጉ የሚያገዛቸው። ቤተሰብ ቀጥተኛ የሆነ ንግግር ከልጆቻቸው ጋር በመስረት ልጆች የሚጠይቋቸው ጥያቄዎች ላይ ሊሰሙ ማብራሪያዎችን መስጠት ይኖርባቸዋል። የተለፈ ጎደለውን ትምህርት ቤት ሊያሟላ ይችላል። ሌሎች የማህበረሰብ አካላት ሊያሟሉ ይችላሉ። ስለዚህ ትምህርት ቤት ምን ያደርጋል? የተለያዩ ክለቦች ይኖራሉ። በእነዛ ክለቦች ውስጥ ከእድገት ሽግግር ጋር የተያዙ ነገሮች ላይ ትምህርታዊ ሚችላዎችን ማዘጋጀት ይቻላል። የስነ ልቦና ካውንስሊንግ እና ጋይዳንስ ሰርቪስ የሚሰጡ ባለሙያዎች ካላቸው በቀጥታ ካውንስል ማድረግ ይቻላል። ከዛ በተጨማሪም ትሬኒንግ መስጠት ይቻላል። አስፈላጊ የሆኑ ፓኬጅ ስኪሎችን ለእነኚህ ልጆች ማሰልጠን ይቻላል። ከዛም በተጨማሪ ቀጥተኛ የሆነ ትምህርትን መስጠት ይቻላል። ባዮሎጂ መምህር ካለ ለልጆች ባዮሎጂካል ትራንዚሽን ጋር የተያዘ ነገሮች ላይ በተለይ አካላዊ ለውጡ ለወጣቶቹ የተለያየ የስነ ልቦናዊ ችግሮችን ይዞ ስለሚመጣ በእነዛ ችግሮች ላይ በቀጥታ ትምህርት መስጠት ይቻላል። ከዛ ጋር አያይዞ ስለ ሪፕሮዳክቲቭ ሄልዝም መጀመር ይቻላል። በተለያዩ ሜካኒዝሞች ወጣቶች እድሜ መጀመር ምክንያት የሚያጋጥማቸውን አካላዊና ስነ ልቦናዊ ለውጦች ጋር ራሳቸው እንዲያለማምዱ ማድረግ የሚችሉባቸው ዘዴዎች አሉ።
በጣም ነው የማመሰግነው። ያደረግነው ውይይት በዚሁ ተቋጭቷል። በሌላ ጊዜ በሌላ ርዕስ እንመለሳለን። አመሰግናለሁ ስለተወያያችሁ።
የአምቦ ሁለተኛ ደረጃ ትምህርት ቤት ተማሪዎችና የስነ ልቦና ባለሙያው ከኛ ጋር ላነበራቸው ቆይታ እጅግ አድርገን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኦባላ ኦባላ ባለፈው ዓመት በሚኒሶታ ግዛት አውስቲን ከተማ በተደረገ ምርጫ አሸናፊ ሆነው የከተማው ምክር ቤት አባል የሆኑ ትውልደ ኢትዮጵያዊ ናቸው። በታሪክ የመጀመሪያው ጥቁር የከተማ ምክር ቤት አባል የሆኑት ኦባማ የወጣቶች ማህበረሰብ አቀፍ እንቅስቃሴ ለትውልድ የሚተርፍ ጠቀሜታ እንዳለው ያምናሉ። ከወከሉት የኦስቲን ከተማ በተሻገሩ አፍሪካዊና ኢትዮጵያውያንን የሚመለከቱ ጉዳዮች ድምጻቸውን የሚያሰሙት ኦባላ በተለይ ደግሞ በተወለዱባት ኢትዮጵያ የሚኖሩ ወጣቶች ከተጋፈጡት የፖለቲካ አለመረጋጋት አንጻር ሰላምን የማስፈን ሚናቸው ከፍ ያለ መሆኑን ተናግረዋል። ሀብታሙ ስዩም ከተከበሩ ኦባላ ኦባላ ጋር ያደረገው ቆይታ ቀጥሎ ይቀርባል።
ከወከሉት ኃላፊነት አንጻር አንቱን በላቸው እንጂ ገና 30 ዓመት ያልደፈኑ ወጣት ናቸው። ባለፈው ዓመት በሚኒሶታ ግዛት በምትገኘው ኦስቲን ከተማ የመጀመሪያው ጥቁር የምክር ቤት አባል ሆነው ታሪክ ከመስራታቸው በፊት በተለያዩ ማህበረሰብ አገዝ እንቅስቃሴዎች ውስጥ አልፈዋል። ኦባላ ኦባላ ያለ ወጣቶች ንቁ ማህበረሰባዊ ተሳትፎ የሚያተርፍ ህብረተሰብ እንደሌለ ያምናሉ።
A community without a powerful youth, that community would be dry because
ጠንካራ የወጣቶች ማህበረሰብ የጎደለው ህብረተሰብ ተሳትፎ አልባ በመሆኑ ይደርቃል። ወጣቶች በማህበረሰብ አቀፍ እንቅስቃሴዎች ውስጥ እንዲሳተፉ ማድረግ ስለራሳቸውና ስለነጋቸው የሚበጀውን ጉዳይ እንዲማሩ በእጅጉ ይጠቅማቸዋል። እነዚህ ወጣቶች የነገ መሪዎች ናቸው። ስለሆነም ባለፈው ትውልድና በታላላቆቻቸው ላይ ከመመስረት ይልቅ የትውልዳቸውን ፍላጎት ለመረዳት ማህበረሰብ ተኮር እንቅስቃሴዎች ውስጥ መሳተፍ አለባቸው። ስለነጋቸው ማሰብና ተሳታፊ ለመሆን ትልቅ እድል አላቸው። ለዚያም ነው መሳተፍ እየሆነ ያለውን መረዳት ለትውልዳቸው ለሚመኙት ለውጥ አካል መሆን የሚያስፈልገው።
ወጣቶች በሚኖሩበት ማህበረሰብና በሚጋሩት ሀገር ውስጥ መልካም ልምዶችን ለመትከል አዎንታዊ ለውጦችን ለማምጣት በሚጥሩበት ወቅት ራሳቸውን እንዲጠራጠሩ ለተሻሉ ኃላፊነቶች ገና ለጋ እንደሆኑ የሚያሳስቡ አስተያየቶችን ትኩረት መስጠት እንደማያስፈልግም ይሟገታሉ።
I just want every young man, young woman outside there to know that don't believe in someone telling you.
የሚያዳምጡኝ ወጣት ወንዶችና ሴቶች እንዲያውቁልኝ የምፈልገው ዝግጅት አይደላችሁም የሚላችሁን ሰው እንዳታምኑት ነው። ገና ወጣት ናችሁ አዋቂ አይደላችሁም ለተጠብቁ ይገባል ለሚል ሐሳብ ጆሮ አትስጡ። መለወጥ ያለበት ነገር ስትመለከቱ መለወጥ አለባችሁ። ለውጥ እስከናረጅ አይጠብቅም አለያም ደግሞ የአንድን ሰው ዳግም መወለድ አይጠብቅም። ለውጥ የሚያሻው ነገር ስትመለከቱ በዚያው ቅጽበት መስተታፍ በማበረሰባችሁ ውስጥ ንቁ ተሳታፊ መሆን ይገባችኋል።
ኦባላይ ተወለዱት ኢትዮጵያ ነው። ወደ ኬንያ በጻልነታቸው በስደተኝነት ካቀኑ በኋላ ከጥቂት አመታት በፊት ወደ ዩናይትድ ስቴትስ ተጉዘው የብዙሃንን ትኩረት ያገኙ የከተማ ምክር ቤት አባል ሆነዋል። ከ70% ያላነሰ ህዝቧ ወጣት በሆነባት ኢትዮጵያ የሚሆነውን ሁሉ በቅርብ የሚከታተሉት ኦባላ የሀገሪቱ የሰላም እጦት ያሳስባቸው ይመስላል። ኢትዮጵያ ውስጥ ችግር በኢትዮጵያ መንግስትና በሀገሪቱ ውስጥ በሚኖሩ ህዝቦች መፈታት አለበት ብለው እንደሚያስቡ ባላቸው ኃላፊነት ተጠቅመው አንዳች ነገር ማስረጽም ሆነ ማባባስ እንደማይሹም ይናገራሉ። የወጣቶች ተሳትፎ ነገር ከተነሳ ይቀር ግን የሀገሪቱ ወጣቶች በጦርነት የምትታመሰውን ሀገር ውጥረት ለማርገብ ሰላም ለማስፈን ያላቸውን ኃይል ያወሳሉ።
Think about yourself and gun should not be the solution. You know,
ስለ ራሳችሁ አስቡ። ጠመንጃ መፍትሄ አይሆንም። ለመንግስትም ተሰልፋችሁ ለአማጽያኑ ለማንም ይሁን ስለ ራሳችሁ ማሰብ አለባችሁ። የምር ኢትዮጵያዊ ከሆናችሁ መልካምና ብቸኛ ለሆነው መፍትሄ ምን ያበረከትኩ ነው ብሎ መጠየቅ ያስፈልጋል። ሰላም ቅድሚያ የሚሰጠው ጉዳይ ሊሆን ይገባል። ወጣት ወንዶችና ሴቶች በማያውቁት ነገር ወደ ግንባር ሄደው እንዲሞቱ አልፈልግም። ብዙዎቹ መጠቀሚያ መሆናቸውን አያውቁም።
ኢትዮጵያ በመራቡ ዓለም የምትከበር ሀገር ነበረች ሲሉ የሚያወሱት ኦባላ አሁን ግን እሳቸው ለስልጣን የበላይነት ይፋለማሉ ባሏቸው አካላት የተጋጋለው ጦርነት አሉታዊ ሁኔታዎችን እንዳጎላባት ያትታሉ። ለፊልም የሚወጡ ወጣቶች ለነጋቸው የሚበጅ ውሳኔ እንዲወስኑም ይፈልጋሉ።
Either you are in whatever region, either you are in Addis Ababa, you are in
ከየትኛውም ክልል ሆኑ ከአዲስ አበባ ከኦሮሚያ ከሶማሊያ ከየትም በኢትዮጵያ ውስጥ ያላችሁን ስፍራና ነጋችሁን እንድታስቡ ፈልጋለሁ። ጠመንጃ አንስታችሁ በሌላ ክልል ውስጥ የሚኖረውን አንዱን ወንድማችሁን ልትገድሉ ትችላላችሁ። ዛሬ የምትገድሏቸውና ሌላ ሰው እንድትገድሏቸው የሚነግሯችሁ ሰዎች ጉዳይ የዛሬ 10 ዓመት በህይወታችሁ ላይ ይንጸባረቃል።
Reflect on your life 10 years from now.
ኦባላ ይህንን እምነታቸውን ለወከሏቸው የኦስቲን ከተማ ነዋሪዎችና ምክር ቤቱም ከሰሞኑ አስተውቀዋል። የሰላምና አንድነት መልእክታቸውንም በማህበራዊ ገጻቸው በኩል አድርሰዋል። በሽዎች የሚቆጠሩ ወጣቶች ወደ ጦር ግንባር እየሰመሙ ባለባት ኢትዮጵያ የሰላም ጥሪያቸው ሰሚ ያገኝ እንደው መጪ ጊዜያት ይነግሩናል። ሀብታም ዝዩም ዋሽንግተን ዲሲ።
አድማጮች ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። አብራናችሁ አመሽነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ አመሽውት ስመኝሽ የቆየነበር ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።